ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያቀርበውን ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን ውላችኋል? የረቡዕ ሚያዝያ 19 2008 ፕሮግራማችን ይዘን ቀርበናል። አስተናጋጆቹ አዲሱ አበበና
ቆንጂት ታየነን። ጋምቤላ ጃዊ ስደተኛ ጣቢያ ውስጥ የተፈጸመው ግድያ እንዳሳዘነው UNHCR አስታውቋል። ለምሽቱ ዘገባ ይኖረናል።
በዓለም ዙሪያ የመገናኛ ብዙሃን ነጻነት ለ12 ዓመታት በተከታታይ ሲያሽቆለቁል ነበር። ኤርትራና ኢትዮጵያ ግንባር ቀደም ቀበኞች ተብለዋል።
ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል።
ዛሬ ይፋ የሆነውን የፍሪደም ሃውስ ጥናት የሚያብራሩልን ጀኒፈር ዳንም ናቸው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል።
ብሩንዲ፣ ደቡብ ሱዳንና ዩናይትድ ስቴትስ የውጭ ፖሊሲ በመጽሔት ክፍለ ጊዜ ዘገባ ይኖራቸዋል።
የዛሬ መደበኛ ፕሮግራሞች ደግሞ ኢትዮጵያውያን በአሜሪካ፣ ዲሞክራሲ በተግባርና ሴቶችና ቤተሰብ ይሆናሉ።
ንጉሡ ታምሬ ፕሮግራሙን ይመራልናል። የዓለም ዜና እናስቀድማለን። መልካም ምሽት።
በጋምቤላ ጃዊ የስደተኞች ጣቢያ ባለፈው ሐሙስ የደረሰው ግድያ እንዳሳዘነው የመንግስታቱ ድርጅት የስደተኞች ክፍል UNHCR አስታውቋል። ድርጅቱ አክሎ በጋምቤላ ለሚገኙ የደቡብ ሱዳን ስደተኞች የኢትዮጵያ መንግስት ስለሚሰጠው እገዛ ምስጋና አቅርቧል። ዝርዝሩን እስክንድር ፍሬው ይዟል።
የጋምቤላው ጥቃት ከደረሰ ከቀናት በኋላ ትናንት መግለጫ ያወጣው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የሰዎች ሕይወት መጥፋቱ የሚያስቆጭ ነው ብሏል። ወዳጅ ዘመዶቻቸውን ላጡ ወገኖችም የተሰማውን ሐዘን ገልጿል። ሁሉም ወገኖች ሁኔታውን ይበልጥ ከሚያባብስ ተግባር እንዲቆጠቡም አሳስቧል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ በተፈጸመ ጥቃት 15 ንጹሃን ዜጎች ጭካኔ በተሞላበት ሁኔታ መገደላቸውን የዓይን እማኞች እየገለጹ ይገኛሉ። የድርጅቱ መግለጫ ግን ይሄንን አላረጋገጠም። ወደ ዝርዝር ጉዳዮች ከመግባትም ተቆጥቧል። ምርመራው እንደቀጠለ መሆኑን ግን ገልጿል። የሁሉም ነገር መነሻ ግን ሁለት የስደተኛ ካምፕ ህጻናት በትራፊክ አደጋ መሞታቸው ነው ብሏል። በቅድሚያ ወጡ ያላቸውን መረጃዎች በመጥቀስ የሰዎች ህይወት መጥፋቱን ከመግለጽ ውጪም ማንንም ተጠያቂ አላደረገም። የተባበሩት መንግስታት ምንጮች እንዳሉት ድርጅቱ ዝርዝር መረጃ ያልሰጠው የማጣራቱ ሂደት ባለመጠናቀቁ ነው። ግጭቱ ያልቀጠለው በጋምቤላ ከተማና በስደተኛ ካምፖቹ ያለው የጸጥታ ሁኔታ እንዲጠናከር በመደረጉ እንደሆነ መግለጫው አስታውቋል። ለዚህም የኢትዮጵያን መንግስት አመስግኗል። በጋምቤላ ክልል 272,000 የደቡብ ሱዳን ስደተኞች እንደሚገኙ የመንግስታቱ ድርጅት መረጃ ያመለክታል። ከነዚህ 221,000 የሚሆኑት ደግሞ በአገሪቱ የፖለቲካ ኃይሎች መካከል የእርስ በርስ ግጭት ከተጀመረ በኋላ የመጡ ናቸው። በመግለጫው ላይ ተጨማሪ መረጃና ቃለ መጠይቅ ለማግኘት ያደረኩት ጥረት አልተሳካም። እንደተሳካ ይመለሳለሁ። የአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድርን። አፍሪካ ውስጥ ቀደም ሲል እንደገለጽነው የፕሬስ ነጻነት ባለፈው 2015 ዓ.ም ማሽቆልቆሉን ፍሪደም ሃውስ የተባለው ለዚህ ፕሬስ ነጻነት የቆመውና የሚሟገተው ድርጅት አስታውቋል። እንደ ምሳሌ ከተጠቀሱት የአፍሪካ ሀገሮች አንዷ ብሩንዲ ነች። በዚያች ሀገር ፕሬዚዳንቱ ከሀገሪቱ ህገ መንግስት ውጭ የስልጣን ጊዜያቸውን ያራዘመበት ሁኔታ ተወስቷል። ይህ የጉልበትና ህገ ወጥ አካሄድ አገሪቱን ወደ ጦርነት አፋፍ አድርሷታል ያለው ፍሪደም ሃውስ የጋዜጠኞች ያለ አግባብ መታሰር፣ መጋዝና መገደል እንዲሁም የግልና ነጻ መገናኛ አውታሮች መዘጋት ሌላው የፕሬስ ነጻነት ላይ የተቃጣ ዘመቻ ነው ብሏል። ፍሪደም ሃውስ በመላው ዓለም ያለው የፕሬስ ነጻነት እንዲሁም ማሽቆልቆሉን ጠቅሶ ይህም በ12 ዓመታት ውስጥ የደረሰ በመላው ዓለም ማለት ነው ከፍተኛ ውድቀት ነው ብሏል። በመጽሔት ላይ ዝርዝር ዘገባ ይኖረናል።
በውጭ ሀገሮች የሚኖሩ ብሩንዲያውያንና ከሀገሪቱ የተሰደዱ የህዝባዊ ማህበራት መሪዎች ትናንት በተባበሩት መንግስታት ድርጅት ዋና ጽህፈት ቤት አካባቢ ሰልፍ አካሂደዋል። የብሩንዲ የድህረ ምርጫ ግጭት ሁለተኛ ዓመቱን በያዘበት በአሁኑ ወቅት የመንግስታቱ ድርጅት የሀገሪቱን ህዝብ የሚጠብቅ የፖሊስ ኃይል እንዲልክ ሰልፈኞቹ ተማጽነዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
አድማጮች፣ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘ የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ለወራት በተካሄደው የቅድመ ምርጫ ዘመቻ በኋላ ከሪፐብሊካን ፓርቲው በመምራት ላይ ያሉት ከበርቴው ዶናልድ ትራምፕ እና ከዲሞክራቲክ ፓርቲው ደግሞ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በመጪው እሁድ አጠቃላይ ብሔራዊ ምርጫ ለመገናኘት እንደሚያስችላቸው ወይም ወደሚያስችላቸው ደረጃ ተቃርበዋል። እርግጥ ከሁለቱ አነስተኛ እድል ያላቸው ቢሊዮነሩ ትራምፕ ቢሆኑም በተለመደው የማጣጣል ስልታቸው ግን ራሳቸውን እንደ ብቸኛው የፓርቲያቸው ተወካይ አድርገው እንደሚቆጥሩ ተነግሯል። የመጀመሪያው የዩናይትድ ስቴትስ ሴት ፕሬዚዳንት ለመሆን ተስፋ የሚያደርጉት ሂለሪ ክሊንተን ተቀናቃኛቸውን የቬርሞንቱን ሴናተር በርኒ ሳንደርስን በትናንቱ ቅድመ ምርጫ በከፍተኛ የድምፅ ብልጫ ቢያሸንፉም የተቃረቡ እንጂ የፓርቲያቸውን ውክልና አልተጎናጸፉም ገና። በትናንቱ ሱፐር ቲውስዴ የተባለ በሚጠራውና አምስት ክፍለ ግዛቶችን በሚሸፍነው ቅድመ ምርጫ ትራምፕ አምስቱንም ሊያሸንፉ ችለዋል፣ ክሊንተን አራቱን ብቻ።
የፓሪሱን ጥቃት የፈጸመው ሳላህ አብደልሰላም ከተያዘ ከቤልጂክ ወደ ፈረንሳይ ተልኳል። ከጥቂት ጊዜ በኋላም ፍርድ ቤት ይቀርባል ተብሏል። የአብደሰላም ወደ ፓሪስ መወሰድ ድንገተኛ ቢሆንም ጠበቃው ፍራንክ በርተን ከነበሩበት የሊሌ ከተማ ወደ ፓሪስ በፍጥነት ደርሰው ሊያነጋግሩት መቻላቸው ተነግሯል። ተጠርጣሪው አብደሰላም ከባለስልጣናት ጋር ለመተባበር ፍላጎት እንዳለውም ጠበቃው አረጋግጠዋል። የፈረንሳይ የፍትህ ሚኒስትር ዣን ዣክ ኦር ቮይስ በሰጡት ቃል አብደሰላም ፓሪስ ውስጥ በአንድ አደገኛ የተባሉ ሰዎች የሚቆዩበት ገለልተኛ ስፍራ እንደሚቆይ ነው ያመለከቱት። አብደሰላም እንደ አውሮፓውያን አቆጣጠር ባለፈው ህዳር 13 2015 ባለፈው ዓመት ፓሪስ ውስጥ ለደረሰውና 130 ሰዎች ለሞቱበት ጥቃት ዋናውና አንዱ ተጠርጣሪ መሆኑ ይታወቃል።
የእስራኤል ወታደሮች ፍልስጤማውያን የሆኑ አንድ ወንድና አንዲት ሴት ተኩሰው መግደላቸው ተነገረ። ፍልስጤማውያኑ የተገደሉት ወደ አንድ የፍተሻ ጣቢያ ሲቃረቡ ጩቤ ይዘዋል ተብለው ስለተጠረጠሩ ነው። ሁለቱ ሰዎች ዛሬ ረቡዕ በአንድ የአልቃይዳ ፍተሻ ሰፈር ሲቃረቡ እንዲቆሙ ለተሰጣቸው ትዕዛዝ ከመቆም ይልቅ ሴቲቱ ጩቤ ስታወጣ ታይታ ነው ተኩስ የተከፈተባት ብለዋል ፖሊስ። ፖሊስ አያይዞም ወንድየው ሲፈተሽ ደግሞ ሁለት ጩቤ ታጥቆ ተገኝቷል።
ሰሜን ኮሪያ ሲጠበቅ የቆየውን የገዢው የሰራተኞች ፓርቲ ጉባኤዋን በመጪው ሚያዝያ 28 ልታካሄድ ነው ተባለ። ዛሬ ረቡዕ ይፋ የሆነውን የጉባኤውን መካሄድ ያስታወቀው ኦፊሴላዊው የዜና ምንጭ ስብሰባው ለስንት ጊዜ እንደሚቆይም ሆነ ምን ምን አጀንዳዎች እንደተካተቱበት አልጠቀሰም። ታዛቢዎች እንደገመቱት ግን ፕሬዚደንቱ ኪም ጆንግ ኡን አጋጣሚውን የስልጣናቸው ማራዘሚያና ማጠናከሪያ እንዲሆን እንደሚያውሉት ይልቁንም አገራቸው የኒውክሌር ሙከራ እንደማታደርግ በቅርቡ ለዩናይትድ ስቴትስ ይፋ ያደረጉበትን ሁኔታ በመጥቀስ እንደሚጠቀሙበት አውስተዋል።
የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ እየተንቀሳቀሰ ያለው ሩሲያን አደጋ ላይ ለመጣል ነው ስትል ሞስኮ ያሰማችውን ውንጀላ ማስተባበል እንደሚገባ በድርጅቱ የዩናይትድ ስቴትስ የቀድሞ አምባሳደር ኩርት ቮልከር አሳሰቡ። ኔቶ ለሩሲያ የገባውን ቃል ረግጧል ሲል ክሬምሊን ቤተ መንግስት በምዕራቡ ዓለም ላይ ያለማቋረጥ ውንጀላ እንደሚያሰማ አምባሳደር ቮልከር ተናግረዋል። ኔቶ መስፋፋቱን እንደሚያቆም በአዳዲስ አባላቱ አገሮች ግዛት ውስጥ የጦር መሳሪያ እንደማያከማች ሩሲያ እንደምትናገርና ግዛቷንና ዜጎቿን ከአደጋ ለመጠበቅ እንዳለባት እያሳሰበች መሆኗን ለቪኦኤ የጆርጂያ አገልግሎት አምባሳደር ቮልከር ጠቁመዋል። በዚህ ምክንያት ዩክሬን ውስጥ የመፈንቅለ መንግስት መካሄዱንና ኔቶ ዩክሬንን ለአባልነት እያማለለ እንደሚገኝ ሩሲያ እየተናገረች መሆኗንና ሞስኮ ዩክሬንን በምዕራብ ከመውሰድ ለማትረፍ ጣልቃ መግባቷን አምባሳደሩ አመልክተዋል።
ዩናይትድ ስቴትስ ውስጥ ያለው የዚህ ዓመቱ የቻይና መዋለ ንዋይ ከመቼውም ጊዜ የበለጠ መሆኑ ተገልጿል። ይህም የሆነው አያሌ ገንዘብ ከቻይና ወደ ዩናይትድ ስቴትስ በመግባቱ እንደሆነ ታውቋል። ከዩናይትድ ስቴትስ ተቋማት ጋር መቀላቀል የሚፈልጉና እየተስፋፉ ያሉ የቻይና ኩባንያዎች በማናቸውም ተቋም ላይ ከ20 እስከ 30 ቢሊዮን ዶላር ይመድባሉ ተብሎ ይጠበቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America. Cl- ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። አስተናጋጆቻችሁም ቆንጆ ታዬና
እኔም አዲሱ አበበ ነን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ባጭሩ እናስተዋውቅና ወደ ሌሎቹ ዘገባዎች እንሸጋግራለን።
ሴት የዩኒቨርሲቲ ተማሪዎች ያለባቸው ችግር፣ ፈተናውና ሊሰጣቸው የሚገባው ድጋፍ በስርዓተ ጾታ ባለሙያዎች ትኩረት አግኝቶ ነበር።
ግቢ ላይ ምሽት ሶስት ሰዓት ላይ ስትወጣ ምናምን ሙሉ የቤት መኪና ነው በር ላይ የምታገኙ። ተማሪዎችን በገንዘብ እንዲያረግሻለሁ፣ አስመርቅሻለሁ፣ አስተምርሻለሁ፣ በቃ እነዚህ መሰል ምክንያቶችን እንደዚህ ተልካሻ ምክንያቶችን እያመካኙ እየወሰዱ ብዙ በጣም ተማሪዎች በዚህ የሚተዳደሩ አሉ። የሚገርም
የወሎ ዩኒቨርሲቲ የሶስተኛ ዓመት ተማሪ አጸደ ትባላለች። በሁለተኛው አጋማሽ በሴቶችና ቤተሰብ ፕሮግራም ዘርዘር ያለ ዝግጅት ይቀርብበታል። አሁን የምሽቱ አብይ ርዕስ
በዓለም ዙሪያ የመገናኛ ብዙሃን ነጻነት አሽቆልቁሏል። ኢትዮጵያና ኤርትራ አፋኞች ተብለዋል። በዛሬው ዕለት ይፋ በሆነ ዓመታዊ ጥናት በዋሽንግተን ዲሲ መሠረቱን ያደረገው የመብት ተሟጋች ቡድን ፍሪደም ሃውስ በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነጻነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው አገሮች ይኖራሉ። የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። ሄኖክ ሰማግዚርና ሳሌም ሰሎሞን ያጠናቀሩት ዘገባ አለ።
በዓለም ዙሪያ ባለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ነው በዛሬው ዕለት በዋሽንግተን ዲሲ ይፋ የሆነው የፍሪደም ሃውስ ጥናት ይፋ ያደረገው። የፍሪደም ሃውሷ ጄኒፈር ደነም ምክንያቶቹን ሲያስረዱ
በጋዜጠኞች ላይ በተለያዩ ሁኔታዎች ሳቢያ የሚደርሱ ጥቃቶች በዓለም ዙሪያ መጠናከራቸው አንዱ ምክንያት ነው። አምባገነን መንግስታትና ጽንፈኞች ነጻና ገለልተኛ የመገናኛ ብዙሃን ላይ አፈናና ወከባ ያከናውናሉ። የተደራጁ ወሮበሎች፣ በሙስና የተዘፈቁ ባለስልጣናት፣ የመሬት ልማት ባለስልጣናት፣ የሃይማኖት አክራሪዎችና የሉዓላዊነት ጥያቄ ለጋዜጠኞች ስራ እጅግ አስፈሪ ርዕሶች ናቸው።
ከጊዜ ወደ ጊዜ የመገናኛ ብዙሃን ነጻነት ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ከሆኑ ቆይቷል። እንዲያውም ሁለቱ ሀገሮች በጋዜጠኞች ይዞታ ክፋት የሚፎካከሩ ነው የሚመስሉት። ጄኒፈር ደነም ያስረዳሉ።
ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነጻ የመገናኛ ብዙሃንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም።
ኤርትራ በአፍሪካም ሆነ በዓለም አቀፍ ደረጃ የመገናኛ ብዙሃን ነጻነት ይዞታዋ ያሽቆለቆለባት ሀገር እንደሆነች የፍሪደም ሃውስ ጥናት ይጠቁማል።
ኤርትራውያን ጋዜጠኞች ስራቸውን ያለ ገደብ ዘገባዎችን በነጻነት ያለምንም ፍርሃት እስከሚሰሩ ድረስ ነጻ የመገናኛ ብዙሃን በአገሪቷ አሉ ለማለት አይቻልም።
በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ በዚህ ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ተብለዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮርትኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ
ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸውና ነጻ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት።
መደበኛ የሆኑ የመገናኛ ብዙሃን ስርጭቶችን ማለትም የቴሌቪዥንና የሬዲዮ ሞገዶችን በማፈን የሚታወቁ እንደ ኢትዮጵያ ያሉ መንግስታት በድረገጽ ጭምርም የስለላ መረጃዎችን በመልቀቅ ይታወቃሉ ሲሉ የአፈናውን መጠን የሚያስረዱት ደግሞ የሂዩማን ራይትስ ዎች መረጃ አጠናቃሪ ፊሊክስ ሆርን ናቸው።
What those tools essentially do is give the government complete control over the person's computer.
እነኚህ መሳሪያዎች መንግስት በሰዎች ኮምፒውተሮች ላይ በስካይፕ ንግግራቸው ወቅት ምን እንደሚሰሩና ኮምፒውተራቸው ላይ ባለው ቪዲዮ ማማካኝነት ሰዎች ምን ያደረጉ እንዳሉ ማየት ያስችላል። ስለዚህ እነዚህ የድረገጽ ህዋሶች በጣም ኃይለኛ የስለላ መሳሪያዎች ናቸው።
በዛሬው ለት ፍሪደም ሃውስ ባወጣው ዘገባ የመገናኛ ብዙሃን መብትን የሚጥሱ ሀገሮች በራሳቸው አገሮች ህገ መንግስታትና በፈረሟቸው ዓለም አቀፋዊ ድንጋጌዎች ሊዳኙና ተግባራዊ ሊያደርጉ ይገባቸዋል ሲል መንግስታት ለነጻነት ስምምነቶች ተገዥ እንዲሆኑ ጥሪ አስተላልፏል።
የምሽቱን አብይ ርዕስ ነበር ያደመጥነው። ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች ስናልፍ ብሩንዲ ላይ በመጀመሪያ እናተኩራለን። በውጭ ሀገሮች የሚኖሩ ብሩንዲያውያንና ከሀገሪቱ የተሰደዱ የህዝባዊ ማህበራት መሪዎች ትናንት በተባበሩት መንግስታት ድርጅት ዋና ጽህፈት ቤት አካባቢ ሰልፍ አካሂደዋል። የብሩንዲ የድህረ ምርጫ ግጭት ሁለተኛ ዓመቱን በያዘበት በአሁኑ ወቅት የመንግስታቱ ድርጅት የሀገሪቱን ህዝብ የሚጠብቅ የፖሊስ ኃይል እንዲልክ ሰልፈኞቹ ተማጽነዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ማርገሬት በሽር ከተባበሩት መንግስታት ድርጅት ዋና ጽህፈት ቤት የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
በተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት ሆነው የተቃውሞ ሰልፍ ያካሄዱት ቡሩንዳውያን በሀገራቸው ያለው ሁኔታ እየከፋ በሄደበት በአሁኑ ወቅት የሰብአዊ መብት ረገጣው እየተባባሰ ነው ብለዋል። ሳንድራ ባራንሴራ በካናዳ ያሉት ቡሩንዳውያን ህብረትን ወክለው ተናግረዋል። ሁላችንም አብረን መቆም አለብን። ይህ የቡሩንዲና የአፍሪቃ ጉዳይ ብቻ ሳይሆን የስብዕና ጉዳይ ነው ነው ያሉት። የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ጊዜ እንደሚወዳደሩ ባለፈው ዓመት ካስታወቁበት ጊዜ አንስቶ ሀገሪቱ በተከታታይ ግጭቶች ስትታመስ ቆይታለች። ፕሬዚዳንቱ ለሶስተኛ ጊዜ በስልጣን መቀጠላቸው ህገ ወጥ ነው ይላሉ ተቃዋሚዎቹ። ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ ከተመረጡ ወዲህ በቀጠለው ግጭት 700 የሚሆኑ ሰዎች ተገድለዋል። በብዙ ሺህ የሚቆጠሩት ደግሞ ታስረዋል። ግጭቱ ይፈነዳል የሚል ስጋትም አለ። ሳንድራ ባራንሲራ የተባበሩት መንግስታት ድርጅት ይህን ጉዳይ መገንዘብ አለበት ይላሉ።
This can easily turn into a regional war.
ይህ ሁኔታ በቀላሉ ወደ ክልላዊ ጦርነት ሊለወጥ ይችላል። የመንግስታቱ ድርጅት ይህን መገንዘብ ይኖርበታል ነበር ያሉት። ፒየር ክላቨር ኢምቦኒምፓ የተባሉ የሰብአዊ መብት ታጋይ ግድያ በተሞከረባቸው ወቅት ከባድ ጉዳት ደርሶባቸዋል።
Hello. Nous avons demandé à la communauté internationale.
We have asked the international community, the United Nations, the African Union.
ዓለም አቀፍ ህብረተሰብ ማለት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት ቡሩንዲ ገብተው ህዝቡን እንዲጠብቁ ጠይቀናል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባለፈው የካቲት ወር ቡጁምቡራን ጎብኝተው ሀገሪቱን በማረጋጋት ተግባር የሚረዱ የተባበሩት መንግስታት ድርጅት ፖሊስ ኃይሎች እንዲላኩ ምክረ ሐሳብ አቅርበዋል። የሚላኩት ፖሊሶች 3000 እንዲሆኑ ወይም ደግሞ ጥቂት ያልታጠቁ የፖሊስ አማካሪዎች እንዲላኩ ነው እንደ አማራጭ ሐሳብ የቀረበው። የኢንኩሩንዚዛ መንግስት ግን ማንኛውንም አይነት የታጠቀ ዓለም አቀፍ ኃይል እንዲላክ እንደማይፈልግ ግልጽ አድርጓል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስለሚላከው ኃይል መጠንም ሆነ ስለሚያከናውናቸው ተግባሮች የመጨረሻ ውሳኔ ይሰጣል። ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ፊት ለፊት ተቃውሞ ሰልፍ ያካሄዱት ቡሩንዳውያን የጸጥታው ምክር ቤት ቡሩንዲ ውስጥ የሚታየውን የደም መፋሰስ ተግባር ለማቆም ፈጣን ውሳኔ እንዲሰጥ ጥሪ አቅርበዋል።
ወደሚቀጥለው ዘገባ እናልፋለን። የደቡብ ሱዳኑ አማጽያን መሪ የነበሩት ሪክ ማሻር ለዚያች ሀገር አዲስ ምዕራፍ ጅማሮ በታለመ እቅድ ትናንት ጁባ ላይ ዳግም የአገሪቱ ምክትል ፕሬዚዳንት ያደረጋቸውን ቃለ መሐላ ፈጽመዋል። ይሁንና በሁለቱ አገሮች መካከል ያለው እርስ በርስ ያለመተማመን ቀጣዩ የሽግግር ወቅት ላይ እንዳያጠላ ስጋት አሳድሯል። ጂል ክሬግ ከናይሮቢ ያጠናቀረው ዘገባ አለና አሉላ ከበደ እንዲህ ያቀርበዋል።
ከረጅም ጥበቃ በኋላ በመጨረሻው ትላንት ከጁባው የአውሮፕላን ማረፊያ ሲደርሱ ሞቅ ያለ አቀባበል የጠበቃቸው የደቡብ ሱዳኑ አማጽያን መሪ የቀድሞ የሆነ ነው አማጽነታቸው አዲሱ ምክትል ፕሬዚዳንት ሪክ ማቻየር ከተቀናቃኛቸው ይህም የቀድሞ ይሰኝ ይሆን ዘንድ ነው ተስፋው ከፕሬዚዳንት ሳልቫኪር ጋር አዲስ የጋራ መንግሥት ለመመስረት ነው የተመለሱት። ታላቅ ተስፋ ያሳደረ የደስታ ቀን ሆነዋል ይላሉ ስለ ዕለቱ አስተያየት ከሰጡ ደቡብ ሱዳናውያን አንዱ የሆኑት ጋት ዌችዋል የተባሉ ደቡብ ሱዳናዊ።
ህዝቡ በእጅጉ ነው የተደሰተው። ስነ ስርዓቱ ከሚካሄድበት ስፍራ ባህላዊ ጭፈራው ደምቆ ነበር። በጣም በጣም ድምቅ ግሩም ነበር። አዛውንቶች ሴቶችና ወጣቶች በከፍተኛ ቁጥር ነው ግልብጥ ብለው የወጡት።
ዋል በአሁኑ ሰዓት የተባበሩት መንግስታት ድርጅት ካቋቋመውና ከ28,000 በላይ ሲቪሎች ከተጠለሉበት የጁባው የአገር ውስጥ ተፈናቃዮች መጠለያ ካምፕ ነዋሪ ቀድሞ በሕግ ሙያ የተሰማሩ ደቡብ ሱዳናዊ ናቸው። በግጭቱ ሳቢያ በጠቅላላው ከ2 ሚሊዮን በላይ ሰዎች ከቀያቸው መፈናቀላቸው ይታወቃል። እንዲህ ቁጥሩ የበዛ ህዝብ መኖሪያውን ጥሎ የተበተነበት ምስቅልቅል እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓ.ም የተቀሰቀሰው የሲቪል ጦርነት ሳቢያ መሆኑ ይታወቃል። ማቻርን ጁባን ለቀው የአመፁን ውጊያ እንዲመሩ ያበቃቸው ኬሲ ኮፕላንድ በዓለም አቀፉ የቀውሶች አሰጓጅ ቡድን ከፍተኛ ተመራማሪ ናቸው።
So Mashar's return represents probably the most significant step so far in implementing the peace agreement.
የማሻር ወደ ጁባ መመለስ በአውሮፓውያን የዘመን አቆጣጠር በነሐሴ 2015 በተፈረመው የሰላም ስምምነት ተግባራዊነት የመጀመሪያው ሁነኛ እርምጃ ተደርጎ ሊወሰድ ይችላል። ግን አንድ እርምጃ ብቻ ነው። እናም ይህንኑ ተከትሎ ምናልባትም በሚቀጥሉት 24 ሰዓታት ውስጥ የሽግግር መንግስት ይመሰረታል። በዚያም የሳልቫኪርና የተቃዋሚው ኃይሎች በመንግስቱ መዋቅር ውስጥ የሚይዟቸውን ቦታዎች እናውቃለን። ያም በዚያች ሀገር ሁኔታዎች የሚያመሩበትን አቅጣጫ አስመልክቶ ተጨባጭ ምልክት ይሰጠናል።
የቀድሞ የማቻር ምክትል ፕሬዚዳንትነት ስልጣን ጊዜ በሲቪል ውጊያው ተቋጨ። እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2013 ዓ.ም የዲንካ ጎሳ ተወላጅ የሆኑት ፕሬዚዳንት ሳልቫኪር የመንግስት ግልበጣ ለማድረግ እያሴሩ ነው ሲሉ ከኑዌር ጎሳ የሆኑትን ማቻርን ከስልጣን አስወገዱ። ማቻር በበኩላቸው ለፕሬዚዳንትነት እወዳደራለሁ ሲሉ ይፋ አደረጉ። ከዚያም ብዙም ሳይቆይ ሁኔታዎች በፍጥነት መለወጥ ያዙ። እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓ.ም ከኑዌርና ከዲንካ ጎሳዎች የመጡ ወታደሮች መካከል የተለኮሰው ውጊያ በመላው አገሪቱ በፍጥነት ተቀጣጠለ። ማቻር ወደ ጁባ ሊመለሱ የተያዘው ጊዜ ለወራት ሲራዘም ከቆየ በኋላ ነው ይዘው የሚመጡትን የሰራዊት ቁጥርና የጦር መሳሪያ ብዛት አስመልክቶ ለተጨማሪ አንድ ሳምንት የዘለቀው ውጥረት ያየለበት ትንቅንቅ በዓለም አቀፉ ማኅበረሰብ ግፊት በመጨረሻው ደቂቃ በስምምነት ሊቋጭ ቻለው። ሁለቱ ወገኖች ያቺን አገር ወደ ተረጋጋ የሰላም ጎዳና ለማምጣት ገና ይጠብቃቸዋል የሚባለውን ፈተና እውንነት በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ያምናሉ።
Everyone is clear-eyed the difficulties that emerged in orchestrating Riek Machar's return to Juba.
ሪያክ ማቻር ወደ ጁባ በሚመለሱበት ሂደት ወቅት የታዩት እክሎች ደም መፋሰሱ ተከትሎ በሁለቱ ወገኖች መካከል ያጠላው እርስ በርስ በከፍተኛ ጥርጣሬ የመተያየትና ያለመተማመን ግዙፍ ችግር ማሳያ መሆኑን ሁሉም በግልጽ የሚረዳው ነው።
የዋሽንግተኑ የፖሊሲ ጥናት ተቋሙ ብሩኪንግ ተመራማሪ ጃን ሞባኩም ከአምባሳደሩ አስተያየት ይስማማሉ።
So if they continue to fight for power, then nothing is going to change in
ሁለቱ ወገኖች በስልጣን ሽኩቻው ከቀጠሉ በደቡብ ሱዳን እንደ ታለመው ሊመጣ የሚችል ለውጥ አይኖርም። እናም ሁኔታዎች ይበልጥ ያሽቆለቁላሉ።
ማቻር ትላንት የቃለ መሐላ ስነ ስርዓቱን በፈጸሙበት ወቅት ኬር እንዲህ አሉ። እኛ መሪዎቹ ለፈጠርነው ችግር የደቡብ ሱዳንን ሕዝብ ይቅርታ እጠይቃለሁ። ያም ንግግራቸው ብዙዎች ዘንድ ለዚያች አገር አዲስ ጅማሮ ተስፋ ጫረ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በአሜሪካ የውጭ ፖሊሲ ውስጥ ሃይማኖት ሁልጊዜም ቁልፍ ቦታ እንደነበረው የውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ይሁን እንጂ ሁልጊዜ ተገቢው ግንዛቤ እንደማይሰጠውም አስከትለው ተናግረዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ሰሎሞን አባተ ያቀርባል።
ሃይማኖትና ዲፕሎማሲ፣ ዲፕሎማሲና ሃይማኖት አንዱ አንዱን ሲያቋርጥ ወይም መስቀለኛ ሲሆኑ ወይም መስቀለኛ መንገድ ላይ ሲገናኙ በቴክሳስ ጠቅላይ ግዛቱ ራይስ ዩኒቨርሲቲ ተዘጋጅቶ ትናንት ንግግሮች የተደረጉበት ጉዳይ ነው። በውይይቱ ላይ ሐሳባቸውን ያሰሙት የውጭ ጉዳይ ሚኒስትር ጃን ኬሪ የዓለም የፖለቲካና የምጣኔ ሀብት ካርታ ሲሰመርና ድንበሮች ሲደነገጉ ሃይማኖት ዋና የሚባል ድርሻ ነበረው በመላ የታሪክ ዑደት ውስጥ ብለዋል።
Religion today remains deeply consequential, affecting the values, the actions.
ሃይማኖት ዛሬም ብዙ ተቀጣጣይ መዘዞች ያሉት ጉዳይ ነው። በሁሉም አህጉሮች እዚህም አሜሪካ ውስጥ ሰዎች በህይወታቸው ውስጥ ባላቸው በእያንዳንዱ የህይወታቸው አንጓ፣ በእሴቶቻቸው፣ በተግባሮቻቸው፣ በምርጫዎቻቸው ሁሉ በርዕዮተ ዓለማቸው ላይ ጫና ያሳድራል። አንዳንዶች ጦርነት እንዲያጭሩ፣ አንዳንዶች ደግሞ ለሰላም እንዲሟገቱ፣ ሌሎች ለለውጥ እንዲደራጁ በሚያደርጓቸው ጉዳዮች ሁሉ ሃይማኖት አስተዋጽኦ አለው። አንዳንዶች ወትሮ የለመዱትን መንገድ የሙጥኝ እንዲይዙና እንዳይለቁ የሚያደርጋቸው፣ መዘመንን እንዲጠሉ የሚገፋፋቸው፣ አንዳንዶች ደግሞ የሀገሮችን ድንበሮችና የእምነቶቻቸውን ወሰኖች እየሰበሩ ወደ ስልጣኔ እንዲዘልቁ የሚገፋቸው፣ ሌሎች ደግሞ አንዱን ቡድን ከሌላው ለመለየት ግዙፍ አጥሮችና ግድግዳዎችን እንዲገነቡና እንዲያቆሙ የሚያደርጋቸው ሁሉ ከየሃይማኖቶቻቸው የተወሰነ አስተዋጽኦ አለው።
ጃን ኬሪ የዛሬ 3 ዓመት በ2005 ዓመተ ምህረት የውጭ ጉዳይ ሚኒስትርነቱን ስልጣን እንደተረከቡ በመስሪያ ቤታቸው ውስጥ የሃይማኖትና የዓለም አቀፍ ጉዳዮች ቢሮ ፈጠሩ። ቢሮው የተከፈተው የፕሬዚደንት ኦባማ አስተዳደር በበርካታ ጠቃሚ ጉዳዮች ላይ በሃይማኖቶች መካከል የሚደረጉ ትብብሮችን ለማጠናከር የወሰደውን ተነሳሽነት ተግባራዊ ለማድረግ ነበር።
For example, last year we hosted a workshop for religious leaders in Nigeria. The topic was both a moral and a practical.
ለምሳሌ ባለፈው ዓመት ናይጄሪያ ውስጥ የሃይማኖት መሪዎችን አውደ ጥናት በጋራ አዘጋጅተናል፣ አካሄደናል። ርዕሰ ጉዳዩ የሞራልም የተግባርም ነበር። ሙስና። የሃይማኖት መሪዎቹ ሙስና በሀገራቸውና በማህበረሰቦቻቸው ላይ ያለው ጫና በጥልቅ አሳስቧቸዋል። ይሁን እንጂ እንዲህ አብስቶ የተንሰራፋን ችግር መጋፈጥ እንዲህ ቀላል አለመሆኑን እንደሚገነዘቡም ገልጠዋል።
ሚስተር ኬሪ ከተሳታፊዎቹ መካከል የአንዱን የሃይማኖት መሪ አስተሳሰብ አንጥረው ሲያስታውሱ፣ ሙስናን ስንዋጋው እኮ ሙስና መልሶ ይዋጋናል ማለታቸውን ጠቅሰዋል። በመሆኑም የናይጄሪያ የሃይማኖት መሪዎች በየደረጃው የለውጥ እርምጃዎችን ለመውሰድ የሚያግዝ የተግባር መርሃ ግብር ማውጣታቸውን ኬሪ ጠቁመዋል። እነዚያ የተግባር መመሪያዎች ዜጎች እንደዚህ አይነት ችግሮችን ሲያዩ እንዴት ሹክ ማለት፣ መጠቆምና ማጋለጥ እንደሚችሉ ማስተማር፣ በየስብከቶቻቸው ላይም ሙስና የሰው ልጅ ተፈጥሮ አካል አለመሆኑን እንዲያውም የሰው ልጅ ህልውና ጸር መሆኑንና መወገድ እንዳለበት ማስተማር እንደነበር ኬሪ አስታውሰዋል። የኦባማ አስተዳደር የስልጣኔ የራሱ መሠረታዊ ፈተና ብሎ የሚጠራውን በዓለም ዙሪያ የሚስተዋለውን የጎሳና የሃይማኖት ህዳጣን ቡድኖችን ማሳደድና ጥቃት ማድረስን ለመቆጣጠር መድረስ የሚቻልባቸውን አካባቢዎች ሁሉ መድረስ አንዱ መሆኑንም ኬሪ በዚሁ የቴክሳስ ራይስ ዩኒቨርሲቲ ንግግራቸው ላይ አንስተዋል።
We think that people ought to be free to choose, to change, to practice, to speak.
ሰዎች የመረጡትን እምነት የመያዝ የመለወጥ፣ በእምነታቸው የማምለክ፣ ያላንዳች ፍርሃትና መሸማቀቅ ስለ እምነታቸው የመናገርና የማስተማርም ነጻነት ሊኖራቸው እንደሚገባ እናስባለን። ይህ የእምነትና የጎሳ ማንነት ነጻነት ደግሞ በቁጥር ምክንያት የሚሰፋና የሚጠባ አይደለም። ህዳጣን ከብዙሃኑ ጋር እኩል የእምነት ነጻነት ነው ሊኖራቸው የሚገባው።
እስላማዊ መንግሥትን የመሳሰሉ ጽንፈኛ የሁከት ቡድኖች በእምነት ሸማ ስር እየተጠለሉ እጅግ የከፉ የጭካኔ አድራጎቶችን እንደሚፈጽሙ፣ ይህ ጭካኔያቸው ህዳጣን በሆኑ እምነቶች ላይም እንደሚፈጸም ኬሪ አክለው አስታውሰዋል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ዜና የዜና መጽሔቱን አጠናቀናል። ከምሽቱ 3 ሰዓት ተኩል በኢትዮጵያና አካባቢ ሆኗል። አሁን እኛ ስቱዲዮ ውስጥ ከቀኑ 8 ሰዓት ተኩል ከእናንተ ያገኘናቸው አስተያየቶች አሉ፣ እዚህ ላይ ይስተናገዳሉ።
ቪዎች ስለ ጋምቤላ ወልቂት በጣም ያሳዝን ነው። አሁን ተደገመ እንደገና። በቀደም የሞተው ህብረተሰብ ሳይቀበር ሌላ መከራ ደረሰ። በጣም ያስገርመው ግን ጠቅላይ ሚኒስትር ኃይለ ማርያም ቶሎ ፈጥነው የሱዳን መንግስት የደቡብ ሱዳን መንግስትም ሆነ ተቃዋሚዎቹ እጃቸው እንደሌለ በጣም ያስገርም አረጋገጥ ነው ያሉት። ይህን ሲሉ ግን በጣም የሚገርመው ከማረጋገጥ ይልቅ 400 እና 500 600 የታጠቀ ሰውን መከላከሉ ይቀል ነበር። በአይን የሚታዩ ያ ነው።
ይሄ ሁላችሁ እንግዲህ ይሄን እኮ ነው የምንለው፣ 50,000 ስደተኛ በሚኖርበት ካምፕ ውስጥ እንዴት ፖሊስ አይኖርም? እንዴት የመከላከያ ሰራዊት አይኖርም? ይሄ እኮ ነው ክልሉን መንግስት ነግለክት አድርጎታል። ሰራዊቱ በአዲስ አበባና አዲስ አበባ ዙሪያ ህዝቡን ያወናብዳል፣ ቤተ መንግስትን ይጠብቃል እንጂ ሀገርን እየጠበቀ አይደለም። አንዴ እርስ በርስ ይኸው፣ ከዛም ከውጭም መጥቶ ቦርደር ክሮስ አድርጎ ይኸው ቀን በቀን ግድያ። ሰራዊት የለም፣ ፖሊስ የለም፣ ህዝቡ የታጠቀ አይደለም። አስተዳደራዊ ብልሹ ማለት ይሄ ነው። ሰራዊቱ ለህዝቡ ምንም ፕሮቴክሽን እየሰጠ አይደለም። እባካችሁ ስለ መከላከያ ሰራዊት ህልውና ለምን አዋቂዎቹን አታነጋግሩም? የኢትዮጵያ መከላከያ ሰራዊት ህዝቡን ነው መንግስትን ነው የሚጠብቁት። ይህም ብታናግሩልን እላለሁ። አመሰግናለሁ።
ወይዘ አሜሪካ እንደምን አላችሁ ልበልና፣ መጀመሪያ በቀደም ሰኞ ዕለት አንድ ወንድሜ የተናገረው ነበረ። መጀመሪያ አዘናችን ለሁላችንም ነው። በጋምቤላ ውስጥ የተደረገው ሁሉም በኢትዮጵያንም ሆነ በሌላም ህዝብ አዝነናል። ዜጎቻችን በመገደላቸው በጣም አዘን ነው። ወንድሜ የተናገረው ለኢትዮጵያ ወታደሮች በጣም የሚያሳዝን ነገር ነው። የኢትዮጵያ ወታደር ጀግና ነው፣ ይህን እንዳይረሳ። አሜሪካ ትልቁ ሀገር ሸሽቶ ሞቃዲሾ የወጣበትን ከተማ እኛን እስካሁን ይዘን ያለ ነው የረሳ ይመስለኛል። ታሪክ የኢትዮጵያ ወታደር ጀግና እንደሆነ ምናልባት የሱም ዘመኖች ይኖራል ወታደሮች። እኔ አባቴ ወታደር፣ አያቴ ወታደር፣ እኔ ወታደር። መንግስት የመጥላት መብት ነው። የኢትዮጵያን ወታደር ግን መናነቅ አይገባውም። ወታደሮች ዩኒፎርማችን ለብሰው ሀገራችን የሚከላከሉ ወታደሮች ናቸው።
ሄሎ ሄሎ ቪኦኤዎች እንደምን ከረማችሁ? ሰላም ናችሁ? የዘወትር አድማጫችሁ ነኝ ከዚሁ ከዋሽንግተን ዲሲ። በጣም ስላዘንኩኝ በእውነት ኢትዮጵያ ሀገራችን ላይ የሆነ ባለው ነገር ማለት ነው። ቺን አስተያየት ልስጥ ብዬ ነው የደወልኩት። በእውነት ወያኔ ስልጣን ከያዘ በኋላ ኢትዮጵያ ብዙ መከራ አይታለች። የቅርብ ጊዜያቱን እንኳን ብንጠቅስ ኢትዮጵያውያን ከሳውዲ አረቢያ እየተጎተቱ እንደ እቃ ወጥተዋል። ባለፈው አመት 30 ኢትዮጵያውያን በአይሲስ ቢላዋ ታርደዋል። 10 ሚሊዮን ሰው ኢትዮጵያ ውስጥ ተርቦ ነው ያለው። 200 የኦሮሞ ተወላጆች በቅርብ ጊዜ በወያኔ ወታደሮች ተገድለዋል። በሜዲትራኒያን ባህር ደግሞ በመቶ የሚቆጠሩ ኢትዮጵያውያን ሰጥመዋል እንደተለመደው። በጋምቤላ ደግሞ ኢትዮጵያውያን ሰሞኑን ተረሽነዋል። መከራችን መቼ ቆም ይሆን? እግዚአብሔር ይህችን ሀገር ያስባት። መልካም ጊዜ ይሆንላችሁ። ቻው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን አጋማሽ ጀምረናል። ቀዳሚው ዝግጅት ኢትዮጵያውያን በአሜሪካ ነው።
በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሚገኘው ሬገን አውሮፕላን ጣቢያ ያሉ ሰራተኞች ባለፈው 15 ቀን እዚያ አውሮፕላን ጣቢያው በሚገኝ አዳራሽ አንድ ትልቅ ስብሰባ አካሂደው ነበር። ስብሰባው በስራ ቦታ ሊኖር ይገባል ባሉት የመብትና የነጻነት ጥያቄ ዙሪያ ያጠነጠነ እንደነበረ በስፍራው የተገኘው አዲሱ አበበ ባለፈው 15 ቀን የመጀመሪያውን ክፍል ማሰማቱ ይታወሳል። ቀጥሎ ሁለተኛውንና የመጨረሻውን ክፍል ያቀርባል።
ማሸነፍ ይቻላል። ባለፈው 15 ቀንም ይሄ መፈክር ማስፈክረን ወይም ሰምተን ነበረ። ማሸነፍ ይቻላል ሲሴ ፓይዴ በስፍራው ያየኋቸው ሰራተኞች ከአፍሪካ፣ ከላቲን አሜሪካና ከሌሎች ሀገሮችም የተውጣጡ ናቸው። ብዙዎቹ ግን ኢትዮጵያውያን ናቸው። ጥያቄያቸው መብታችን ይከበር ነው ባጭሩና፣ ባለፈው የመጀመሪያውን ክፍል አቅርቤ ያኔ የስብሰባውን አዘጋጆች ነው በአብዛኛው ያቀረብኩት። አሁን ደግሞ እነዚህ ሰራተኞች ምንድን ነው በደላችሁ? እስቲ እናንተ ምንድን ነው ዛሬ የምትጠብቁት ብዬ እየተዘዋወርኩ አናግሬ ነበር የመጀመሪያው እንግዳይ።
ስሜ መነን በቀለ እባላለሁ። ኤርፖርት ውስጥ ስራ 16 ዓመቴ ነው። አስተናጋጅ ነኝ HMS 3 ውስጥ። ባለፈው ሜይ ላይ ላይኦፍ ተደርገን ነበረ ለስድስት ወር። ስንመለስ እንደምንመለስ ነው የነገሩ፣ ግን እኛ ሳንመጣ እነሱ ሌላ ሰው ቀጠሩ። ግን እኛም አብረን ገባን፣ ግን ለእኛ ሲኒሪቲያችን ሊጠብቁልን አልቻሉ። አዲስ ሰው ቀጠሩና ከእነሱ እኩል ነው ስኬጁል የሚሰጣቸው አሉ። አሁን እኔ 4 ቀን ነው የምሰራው።
ለምን
ብዙ ሰው ስለቀጠሩ ለእኔ ያለውን ሰዓቴን ቀየሩ፣ ቀነሱብኝ ማለት ነው። እንደ መቆየቴ ቅዳሜና እሁድ ሰጠኝ ኦፍ እንኳን በል አይሆንም ተብዬ አሁን ቅዳሜና እሁድ እሰራለሁ። 4 ቀን ነው የምሰራው። ስንጠይቃቸው ከሰራችሁ ስሩ፣ ካስፈለጋችሁ ውጡ ነው ሂዱ ነው ያሉን። ሁሉ ነገር የምንሰራው ራሳችን ቆሻሻ አውጥተን አስተናግደን ምን ብለን ነው የምንሰራው። እና ያን ሁሉ ለእኛ የሁለት ሰው የሶስት ሰው ስራ ነው እየሰራን ያለ ነው። እንደውም ስም ጠቅሰው ኢትዮጵያኖችን እዚህ ቦታ አንቀጥርም ነው ያሉት። እና በዚህ
ጥያቄ
መብታችንን ስለምንጠይቅ አንዳንድ ጊዜ ምንድን ነው እናንተ ሰነፎች ናችሁ ነው የሶስት ሰው ስራ እያሰሩ ሰነፎች ብለው ነው የሚጠሩ።
ማሸነፍ
ስሜ በርት ባዩ ይባላል። በረጅሙ በርተሎሜዎስ ነው። የዚህ የስራ ድርሻዬ በዩኒየን ውስጥ በዩናይትድ ሎካል 23 የዋሽንግተን ዲሲ ኤሪያ ፕሬዚደንት ነኝ፣ የቻፕተሩ ፕሬዚደንት ነኝ።
ሎካል 23 የምትለው የዚህ የማህበሩን ስም ነው?
ሎካል 23 የዲሲና አካባቢው ያለው የፓርኪንግ፣ የፉድ ሰርቪስ፣ የኤርፖርትና የኢቨንት ሴንተር ሰራተኞች ዩኒየን ነው። ዛሬ የተሰበሰብነው ኤርፖርት ውስጥ ላሉ ሰራተኞች ነው። ኤርፖርት ውስጥ የሚሰሩት ሰራተኞች በሙሉ ለተለያየ አሰሪ ነው የሚሰሩት። በኤርፖርት ውስጥ ወደ አቲንግ በእኛ ግምት ከ40 50 በላይ የተለያዩ ድርጅቶች ሰራተኞችን ቀጥሮ ያሰራሉ። ግን የዛሬው የተሰባሰብንበት ዋናው አላማ ምንድን ነው? እነዚህን በሙሉ ካምፓኒዎች ቀጥሮ የሚያሰራው ወይም ኤርፖርት ኦቶሪቲ የኤርፖርት ባለስልጣን የምንለው ሰራተኞቹን የስራ ሁኔታቸውንና ኑሯቸውን ማሸነፍ የሚችሉበትን አይነት የራስን በራሳቸው ተነስተው የመደራጀት መብት እንዲኖራቸው ፖሊሲ እንዲያወጣ ነው።
በሚቀጥለው 15 ቀን ፕሮግራም ሳቀርብ ቆንጅት በነገሮች ላይ ምናልባት ይህን ማህበር የሰራተኛ ማህበር ማቋቋም ችለው ይሆን፣ ያለፈው 15 ቀን ትግላቸውና ጥያቄያቸው ምን ደረሰ የሚለውን ተከታትዬ ላቀርብ እሞክራለሁ። አሁንም ሌሎች ያናገርኳቸው አሉ። ችኛዋን እንስማ።
ስሜ ትርሲት ስዩም ይባላል። የምሰራው ለኤችኤምኤስ 3 ካምፓኒ ነው። ሰርቨር ነኝ። ሬስቶራንት ውስጥ ነው የምሰራው። 15 ዓመት አድርጌ ያለሁኝ በዚህ ካምፓኒ ውስጥ ስንሰራ የደሞዝ ጭማሪ ተደርጎልኝ አያውቅም። ሁለተኛ ነገር በስራ ውስጥ በምንሰራበት ሰዓት ብዙ አድሎ አለብን። ለምሳሌ የስኬጁል አድሎ፣ እዚያ ውስጥ ደግሞ የልዩነት ማለት ፕሮግራም ሲወጣልን ስኬጁል ይለያዩናል፣ በመሀላችን ይከፋፍሉናል። ሰራተኞች ለምሳሌ የሚወዱት ሰራተኛ አለ፣ የማይወዱት ሁላችንም በኩል አይን አንታይም። ምንም አይነት ሲኒዮሪቲያችን አይከበርም። ማለትም አሁን ለምሳሌ እኔ ከሌላው ቀድሜ ከተቀጠርኩኝ ከኋላ የመጣ ሰው ከኔ የበለጠ እስኬጁል ያገኛል። ለምሳሌ አሁን እሁድ መስራት ለእኔ እሁድ አሁን ለምሳሌ ኦፍ ብፈልግ ኦፍ አይሰጠኝም፣ ሌላው ከኔ ከኋላ የመጣው ይሰጠዋል ማለት ነው። ያው በቃ ማናጀሮቹ እንደፈለጉ ነው የሚያደርጉት።
የሚገርምሽ ነገር ቆንጅት፣ ያሳዝናሉ። እንደ ኢትዮጵያውያን እስከማውቀው ድረስ ጠንካራ ሰራተኛ የለም። እዚህ
ቀደም ሲል የተናገረችው ሰነፎች ናችሁ አሉ ስትል በጣም ተገርሜ ነበር።
ተገር አይጭሻለሁ።
ሊሆንም የማይችል ነው።
ተስፋ አለኝ ማህበራቸው እንደሚያቋቁሙ። ችኛዋ ደግሞ የምትናገረው በጣም ያሳዝናል።
እኔ ደግሞ ያው አክሲደንት ደርሶብኝ ለስድስት ወር ስራ አልሰራሁም ነበረ። የመኪና አደጋ ደርሶብኝ ስድስት ወር ስራ ባልሰራሁበት ሰዓት ተመልሼ ምንድን ያሉኝ፣ ያው ደወልኩላቸው ማለት ነው፣ የመኪና አደጋ ደርሶብኛል እና ከዚህ በኋላ ለመስራት እንግዲህ ጊዜ ወስድብኛል ብዬ ስላቸው፣ ምንድን ነው ስትመለሽ ስራሽን ላታገኝ ትችያለሽ ብሎ ነው ያለኝ። ይሄ እንግዲህ ሂውማን ሪሶርስ ኦፊስ ተብሎ ለሂውማን ራይት እንታገላለን የሚሉ ናቸው።
አዎ ለሰብአዊ መብት የሚታገለው ቢሮ መኪና አደጋ ደርሶባት ብዙ ጊዜ ታማ ሲሆን የፈቃድ የህመም ፈቃድ የሚባላል እና እዛ ትልቅ እንግዲህ አውሮፕላን ጣቢያ የሚሰሩ ሰዎች ምንም እንኳ በኮንትራት የሚያሰራው ኩባንያ ሌላም ቢሆን መብት የሚያስጠበቅ ክፍል አለና ያ ሳይጠበቅ ስራሽን ልታገኛ ትችም ተባልኩ ነው የምትለው። እና በጣም ያሳዝናል።
አልመለሷትም።
አሁን ተመልሳለች። ባለፈው ጊዜ ግን በስንት ችግር ነበር ምስልኳን እንኳን ለመመለስ እንደነገረችኝ እንደው ግዜ ለመቆጠብ ነው እንትን ያላልኩት እንጂ በሰፊው ተናግራለች። ማለት የሚቀጥለው ግዜ ጥያቄያችሁ ምን ድረስ የሚለውን ነገር ሳመጣ እሷንና ሌሎችንም ማቀርባቸው ይሆናል። እንዲሁም ደግሞ ሌላ አለ አንድ ሰው በጣም ያስገረመኝ ቤተሰቤ ባለቤቴ እንኳን እዚህ የማህበር ለመመስረት ስንታገል ግዜ አታጥፋ ስራህን ስራ ትለኛለች፣ ግን ስላልገባት ነው ከኢትዮጵያ ገና ስለመጣን ነው መብታችን ማስከበር አለብን ብያት እሷ እንኳ አታውቅም እዚህ አሁን የተገኘሁት ብሏል። እና እኔ ሚስጥር እንዳላወጣ ሰጋለሁ።
አወጣ
እሱ የሚለውን እንስማ እስቲ።
ስሜ ካሳሁን ይባላል። እዚህ አሜሪካ ምድር ከመጣው 3 ዓመቴ ነው። የምሰራው ድርጅት ኦቲጂ የሚባል ካፍቴሪያ ውስጥ ነው እና እዛ የሚሰራው በደልና ግፍ እኔ እንደምጠብቀው ከሀገሬ ስመጣ እንደዚህ አይነት ነገር አልመሰለኝም፣ ግን እዚህ ስደርስ ሳየው እጅግ እጅግ የበዛ ግፍ ነው የሚሰራው እና ይህንኑ ትግል ለማድረግ ብቻዬን ማድረግ ስለማልችልና ለሀገሪቱም ያው እንደ መጤነቴ ብዙ እንዴት ማድረግ ይችላል ብዬ በማስብበት ወቅት ላይ እነዚህ ዩኒየን የሚባሉ ድርጅት እንትኖች ሰዎች መጥተው እንደዚህ አይነት ነገር አነጋገሩኝ። በሚያነጋግሩበት ጊዜ እጅግ ነው ደስተኛ የሆንኩት። ምክንያቱም እኛ ዛሬ በዚህ ሁኔታ ውጤት ባናገኝም እንኳን ነገ መጥተው እዚህ የሚሳተፉ ወገኖቻችን ኢትዮጵያውያኖች ሊሆኑም ይችላል፣ ሌሎች አፍሪካውያኖችም ሊሆኑ ሌሎችም ሰዎች ቢሆኑ አላግባብ ስራ በሚሰሩበት ጊዜ በእውነት በጣም ሊሰማ ይችላል። ለዚሁም ደግሞ አግዘውን እንደዚህ የሚሆኑ ሰዎች ስላገኘን እጅግ ደስ ብሎኝ ነው አሁን እኔ ትግሉን የጀመርኩት። በሚደረግበትም ነገር ሁሉ በሚጠሩኝ ቦታ ሁሉ በስብሰባዎች ቦታ ሁሉ ሄዳለሁ፣ አስተያየት ሰጣለሁ፣ አግባብ የሆነ ስራም እንደሚሰራ እነግራለሁ። ይህንኑ አይነት ሁኔታ ለምሳሌ እኔ በምሰራበት እኔ አሁን ጽዳት ስራ ነው የምሰራው፣ ሳኒቴሽን ይሉታል እነሱ። የሚያሰሩን ስራ የሶስት ድርጅቶችን ስራ ነው የሚያሰሩ፣ የሚከፍሉን ግን የአንዱን ድርጅት ስራ ነው። ማለት አሁን 950 ነው የማገኘው፣ ኦቲጂ የሚባለውን የቀጠረኝ ግን የሚያሰራኝ ፕሬዚዳንት ኒውስ የሚባል አለ፣ ዶንካን ዶናልት የሚባል አለ። የራሱን የኦቲጂን ስራ እንሰራለን። ይሄ ለምን ሆነ በምንልበት ጊዜ ብትፈልግ ስራ ባትፈልግ ቶ
ማሸነፍ ይቻላል፣ ማሸነፍ ይቻላል፣ ማሸነፍ ይቻላል፣ ማሸነፍ ይቻላል።
ወደሚቀጥለው ፕሮግራም እናልፋለን። የሁለተኛው አጋማሽ ሁለተኛ ቅንብር ዲሞክራሲ በተግባር
በዩናይትድ ስቴትስ ለፕሬዝደንትነት እየተካሄደ ያለው የምረጡኝ ዘመቻ ተጋግሎ በቀጠለበት በአሁኑ ወቅት የዋይት ሀውስ ቤተ መንግስትን የሚረከበው ቀጣዩ መሪ ለአፍሪካ አህጉር ከቶ ምን ይዞ ይሆን የሚመጣ ሲሉ ብዛት ያላቸው አፍሪካውያን እያሰላሰሉ ናቸው። የቪኦኤዋ ኤስተር ጊቱይ ያጠናቀረችውን ዘገባ ሰለሞን ክፍሌ የትናንቱን ሱፐር ቱስዴይ በመባል የሚታወቀውን እጩዎች በአምስት ክፍለ ግዛቶች ያካሄዱትን ቅድመ ምርጫና ውጤት አካቶ ለዲሞክራሲ በተግባር አቀናብሮታል።
የትላንት ማክሰኞን ቅድመ ምርጫና ውጤቶቹን ላስቀድም። ዶናልድ ትራምፕና ሂለሪ ክሊንተን ናቸው በትላንቱ ቅድመ ምርጫ ከፍተኛ ድል ያስመዘገቡት። ትራምፕ አምስቱንም ስቴቶች ማለት ክፍለ ግዛቶች ኮኔክቲከት፣ ዴላዌር፣ ሜሪላንድ፣ ፔንሲልቬንያ እና ሮድ አይላንድን ሲያሸንፉ ክሊንተን ከሮድ አይላንድ በቀር አራቱን አሸንፈዋል። በዚህ ውጤት መሠረት ዶናልድ ትራምፕ አንበሳውን ድርሻ አግኝተው የ172ቱንም የሪፐብሊካን ተወካዮች ድምፅ ወስደዋል።
ሀገራችንን መልሰን ልናመጣ ነው። አሜሪካን እንደገና ታላቅ ሀገር ልናደርጋት ለአምስቱ ክፍለ ግዛቶች ሕዝቦች ልነግራችሁ የምፈልገው በጣም የኮራሁባችሁ መሆኔን ነው። የዛሬዋ ምሽት ለእኔ ታላቅ ምሽት ናት፣ ምክንያቱም ከተለያዩ ክፍለ ግዛቶች የተገኙ ውጤቶች ነውና።
ትራምፕ በአሁኑ ሰዓት ራሳቸውን የሚያዩት የሪፐብሊካን ፓርቲውን ውክልና በማግኘት ብቸኛው ለፕሬዝደንትነት ተወዳዳሪ አድርገው በመሆኑ ተቀናቃኞቻቸው ቴድ ክሩዝ እና ጆን ካሲክ ከውድድሩ መውጣት አለባቸው ብለዋል። ትራምፕ ታማኝ አይደሉም ሲሉ ደግሞ ቴድ ክሩዝ መልስ ሰጥተዋል። በዲሞክራቲክ ፓርቲው በኩል ቀደም ሲል እንደ ጠቀስኩት ሂለሪ ክሊንተን ናቸው በፔንሲልቬንያ፣ በሜሪላንድ፣ በኮኔክቲከትና በዴላዌር በከፍተኛ ድምፅ ብልጫ ተቀናቃኛቸውን በርኒ ሳንደርስን አሸንፈው የፓርቲያቸውን ውክልና ለማግኘት በጣም መቃረባቸውን ያረጋገጡት።
We're going to imagine a tomorrow where hard work is honored, families are supported, streets are safe and communities are
ጠንክሮ መስራት የሚያስከብርበት፣ ቤተሰቦች ድጋፍ የሚያገኙበት፣
ጎዳናዎች ጸጥታቸው የተጠበቀበት፣ ማህበረሰቦች የሚጠነክሩበትና ፍቅር ጥላቻን የሚረታበት ነገን ለማየት ተቃርበናል።
በየአራት ዓመቱ አንዴ በዩናይትድ ስቴትስ የሚደረገው ፕሬዝደንታዊ ምርጫ ዘንድሮ 58ኛው ነው። በኢትዮጵያ አቆጣጠር በመጪው ዓመት ህዳር 2009 ዓ.ም ይካሄዳል። ይህን በዚሁ ላብቃና ወደ ዋናው ርዕሳችን፣ የዋይት ሃውስ ቤተ መንግሥትን የሚረከበው ቀጣዩ መሪ ለአፍሪካ አህጉር ምን ይዞ ይመጣ ይሆን ወደሚለው እንለፍ። ይህ ጥያቄ በብዙ አፍሪካውያን አእምሮ ውስጥ ላለፉት በርካታ ወራት ሲብላላ የቆየ ነው። እዚህ በዋሽንግተን ዲሲ የሚገኘው የአፍሪካ አሜሪካውያን ተቋም በቅርቡ አምስቱም ለዩናይትድ ስቴትስ ፕሬዝደንትነት የሚወዳደሩ እጩዎች ተወካዮች የተሳተፉበት የውይይት መድረክ አዘጋጅቶ ነበር። ዋላ ብሌጌ ላይቤሪያዊ አሜሪካዊ ናቸው። የዲሞክራቱ የሴኔተር በርኒ ሳንደርስም አማካሪ ሆነው ይሰራሉ። ሳንደርስ በጦርነት ጣልቃ ገብነት ላይ ያላቸውን አስተያየት አጋርተዋል።
He does not believe that the United States should be the policeman of the world, taking over government.
እርሳቸው ዩናይትድ ስቴትስ የዓለም ሁሉ ፖሊስ እንድትሆን አይፈልጉም። ዩናይትድ ስቴትስ ጣልቃ እየገባች በአንድ አገር ውስጥ መንግስታት እንድትተካ ወይም መሪዎችን ከስልጣን እንድታባርር አይሹም። ማንኛውም አይነት ጦርነት ደግሞ የመጨረሻው አማራጭ እንዲሆን ነው እምነታቸው።
በምርጫ ዘመቻቸው ወቅት ብዙ አነታራኪ አስተያየቶችን የሰነዘሩት ዶናልድ ትራምፕ በፕሬዝደንትነት ቢመረጡ ፖሊሳቸው ምን ሊሆን እንደሚችል ለመረዳት ብዛት ያላቸው አፍሪካውያን በዩናይትድ ስቴትስ ምክር ቤት የተካሄደውን ውይይት ተከታትለዋል። በውይይቱ ላይ ዶናልድ ትራምፕን ወክለው የተገኙት ጄፍሪ ጎርደን የአሜሪካ የውጭ ጉዳይ ፖሊሲ አማካሪና የብሔራዊ ጸጥታ ባለሙያ ናቸው።
Certainly he wants strong ties with Africa. He wants strong economic development between the United States and Africa.
በትክክል ትራምፕ ከአፍሪካ ጋር ጠንካራ ግንኙነቶች እንዲፈጠሩ ይፈልጋሉ። ከትራምፕ ዋይት ሃውስ ከአፍሪካ ጋር የምጣኔ ሀብት ልማትና ጠንካራ ግንኙነቶች የሚጠብቁ ለውጦች ናቸው።
የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የተወከሉት አፍሪካ ሴንተር የተባለው ማዕከል ዋና ዳይሬክተር በሚሼል ገቨን ነበር። የክሊንተን ትኩረት ዓለም አቀፍ ችግሮችን በዓለም አቀፍ ህብረት ለመፍታት ነው ሲሉ አስረድተዋል።
Secretary Clinton recognizes that doing the work of broadening and deepening our relationship.
ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ለአፍሪካ መንግስታት ከሲቪሉ ማህበረሰብና ከግል ድርጅቶች ጋር ግንኙነታችንን ማስፋትና ጥልቀት እንዲኖረው ማድረግ በእጅጉ ጠቃሚ መሆኑን ይረዳሉ። በአፍሪካ አህጉር ሸሪኮች ያስፈልጉናል።
ሄርማን ኮሃን ደግሞ በይፋም ባይሆን ውስጥ ውስጡን የጆን ኬሲክ አማካሪ ናቸው። ኮሃን ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር እንደነበሩ ይታወቃል። ኬሲክ የሚፈልጉት የግሉ ዘርፍ መዋለ ንዋይ መዳቢ የአፍሪካን ምጣኔ ሀብት እንዲያሳድግ መሆኑን ሄርማን ኮሃን በስብሰባው ላይ ተናግረዋል።
The future of Africa for their economic development must be based on private sector.
የአፍሪካ ምጣኔ ሀብት እድገት መጻኢ ዕድል በግል ዘርፉ መዋለ ንዋይ መዳቢዎች ላይ የተመሰረተ መሆን አለበት። ኬሲክን በተመለከተ ይሄ ከሁሉም በላይ ቅድሚያ የሚሰጡት ተግባር ነው።
ቴድ ክሩዝ በመጪው ህዳር የዩናይትድ ስቴትስ ፕሬዝደንትነትን ምርጫ አሸንፈው ዋይት ሃውስ ከገቡ የአፍሪካ ፖሊሲያቸው ጠንካራ የምጣኔ ሀብት ማሳደግ ዘዴ እንዲፈጠር ይፈልጋሉ። ነገር ግን በአህጉሪቱ የተንሰራፋው ሙስና በእጅጉ ያሳስባቸዋል ሲሉ ፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲ የተሰኘው ድርጅት አባል ማይክል ሊድን አስረድተዋል።
You look at American businessmen and talk to them about doing business in large parts of Africa.
የአሜሪካን ነጋዴዎች አግኝተህ አፍሪካ ውስጥ በንግድ ሥራ እንዲሰማሩ ስታነጋግራቸው አህጉሪቱ ውስጥ ስር በሰደደው ሙስና ሳቢያ አእምሯቸው ሲረበሽ ነው የምታየው።
ፕሬዚደንት ባራክ ኦባማ ሁለት ዙር የሥራ ዘመናቸውን አጠናቀው ለመሰናበት እየተዘጋጁ ባሉበት በአሁኑ ወቅት ብዙ አፍሪካውያን ትዝታ ያሳደሩባቸው ስለ መሆኑ ይናገራሉ። የአፍሪካውያኑ ትዝታ ታዲያ ኦባማ ለአህጉሪቱ ያበረከቱት ጠቃሚ ሥራ በመኖሩ ሳይሆን እንደ ራሳቸው ልጅ ስለሚቆጥሯቸው ነው። በተለይ በወጣት አፍሪካውያኑ ዘንድ ይህ አስተሳሰብ በጣም ከፍ ያለ ነው። ለአንዳንዶች ኦባማ በፕሬዝደንትነት ተመርጠው ወደ ዋይት ሃውስ ለመግባት የመጀመሪያው አፍሪካዊ አሜሪካዊ መሆናቸውን በራሱ እንደ ተአምር የሚቆጠር ነው ይላሉ። አሁን አፍሪካውያን ተስፋ የሚያደርጉት ቀጣዩ ወይም ቀጣዩዋ የዩናይትድ ስቴትስ ፕሬዝደንት ከአህጉሪቱ ጋር ከቀድሞው የተሻለ እውነተኛና ጠንካራ ግንኙነት ይፈጠራል ብለው ነው።
የመጨረሻው የረቡዕ ምሽት ዝግጅት ላይ ደርሰናል። ሴቶችና ቤተሰብ። የአንደኛ ዓመት የዩኒቨርሲቲ ሴት ተማሪዎች ለተለያዩ ግፊቶችና ችግሮች ተጋላጭ እንደሆኑ የገለጹ የስርዓተ ጾታ ባለሙያዎች ወደ ስኬት የሚያመራ ውሳኔ ማድረግ እንዲችሉ ድጋፍ ያስፈልጋቸዋል አሉ። የዚህ ማሳያ የሆነውንና በወሎ ዩኒቨርሲቲ እየተደረገ ያለው ጥረት በበርካታ የሀገሪቱ ዩኒቨርሲቲዎች ያሉ የሴት ተማሪዎች ችግሮች የተንጸባረቁበት ነበር። እስክንድር ፍሬው ተከታዩን ዘግቧል።
በአጠቃላይ እርግዝና የአጭርና የረዥም ጊዜ መከላከያ ዘዴዎች አሉ። እነሱም መጠቀም ከቻልን እርግዝና እንከላከላለን። አመሰግናለሁ።
በወሎ ዩኒቨርሲቲ ደሴ ካምፓስ ከሚገኙ የአንደኛ ዓመት ሴት ተማሪዎች የተወሰኑት ሊያጋጥሙ በሚችሉ ጾታዊ ችግሮች ላይ ውይይት እያደረጉ ነው። በተለያየ አጋጣሚ ከሚካሄዱት አንዱ የሆነው ይሄው ስልጠና የአንደኛ ዓመት ተማሪዎችን ብቻ ያሳተፈው ዋነኛዎቹ ተጠቂዎች እነሱ በመሆናቸው እንደሆነ ተገልጿል። በዩኒቨርሲቲው የሲቪክስና የስነ ምግባር ትምህርት ክፍል መምህርት የሆኑት አሜሪካዊቷ ፕሮፌሰር ሎሪ ሃርትማን ማሙድ ለተማሪዎቹ ገለጻ ካደረጉት አንዷ ናቸው። ጥናታዊ ጽሑፋቸውን የሰሩት በጾታዊ ጉዳይ ላይ መሆኑን የሚናገሩት አሜሪካዊቷ መምህርት በመጀመሪያ ዓመት ተማሪዎች ላይ መተኮሩ ተገቢ እንደሆነ ይናገራሉ።
So many students come to university. It is their first experience away from home. The first experience where they don't have
university የሚገቡ በርካታ ሴት ተማሪዎች ከቤተሰብ ሲለዩ የመጀመሪያ ጊዜያቸው ነው። ወላጆቻቸው የሌሉበት የመጀመሪያ ተመክሯቸው ማለት ነው። ከለላም ሆነ ምክር ሊሰጧቸው አይችሉም። እናም የስርዓተ ጾታ ዳይሬክተር ከሆኑት ከዶክተር መሰረት ጋር سنነጋገርበት ተጋላጭ መሆናቸውን ተረዳን። ምክንያቱም ብቻቸውን ናቸው እነዚህ ልጆች፣ የመጀመሪያ ልምዳቸውም ነው። አንዳንድ ውሳኔዎቻቸውም ጥሩ አይደሉም ወይም እርግጠኛ ሆነው አይደለም የሚወስኑት። ይሄ በስልጠና የተዘጋጀውም እዚህ ምን እንደሚያደርጉ ለምንስ እንደሚመጡ የበለጠ እርግጠኛ እንዲሆኑ ወደ ስኬት የሚያመራ ባህሪና የውሳኔ አወሳሰን እንዲያዳብሩ ለማድረግ ነው።
ስልጠናው የተካሄደው በኢትዮጵያ የአሜሪካ ኤምባሲ ባደረገው ድጋፍ መሆኑም ተመልክቷል። በስልጠናው ላይ ተገኝተው ተማሪዎቹን የሚያበረታታ ንግግር ያደረጉት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን በራስ መተማመናቸውን ሊጨምር እንደሚችል ለቪዮ ያብራርተዋል።
When you have women who often drop out of university or women who face intimidation, sexual harassment sometimes
የዩኒቨርሲቲ ትምህርታቸውን የሚያቋርጡ ሴቶች ባሉበት የማሸማቀቅና አንዳንዴም ታዩ ጥቃት የሚያጋጥማቸው ሴቶች ባሉበት ሁኔታ ለማን እንደሚናገሩ አያውቁም። በውስጣቸውም አመቀው እንደሚይዙ አንዳንዶቹ ተማሪዎች ነግረውኛል። ስለዚህ በስነ ጾታ ክለቦችም ሆነ በእንደዚህ አይነት ሴሚናሮች ተጽኖ ይደርስብኛል ከሚል ስጋት ነጻ ሆነው ተመክራቸውን መናገር ይችላሉ። በጣም ችግር ሲያጋጥማቸው ጓደኞቻቸው በጾታዊ ጥቃት ወይም በሌላ አይነት ማሸማቀቅ ለችግር ተጋልጠው ሲመለከቱ ለማን መናገር እንዳለባቸው ያውቃሉ።
ኤምባሲው በስርዓተ ጾታ ጉዳይ ላይ መስራቱና እንቅስቃሴዎችን ማበረታታቱ አዲስ እንዳልሆነም አሜሪካዊው ዲፕሎማት ያስረዳሉ።
First of all, Ambassador Haslack, my ambassador, is a strong believer and an example of women's empowerment.
በመጀመሪያ ደረጃ የኔ አምባሳደር ሃስላክ ሴቶችን በማብቃት ጉዳይ ከፍተኛ ልምድ ያላቸውና ሴቶችን የማብቃቱም ስራ ምሳሌ ናቸው። ስለዚህ እርሳቸው እኔና በኤምባሲው ያሉ ሌሎች ባልደረቦቻችን ዛሬ እንደሆነው ከዩኒቨርሲቲ ተማሪዎች ጋር ከወጣት ዲፕሎማቶች በግብርና ከተሰማሩ ሴቶችና በተለያዩ ዘርፎች ካሉት ጋር እንሰራለን። በራስ መተማመናቸው ለመጨመርና ስላሏቸው ድሎች ለመነጋገር። ስለዚህ ይህ ሰዎች ራሳቸውን እንዲረዱ የተደረገ መጠነኛ አስተዋጽኦ ነው። ምክንያቱም በዩኒቨርሲቲዎች የሚገኙ የስርዓተ ጾታ ቡድኖችና ክለቦች እንዲሁም የስርዓተ ጾታ ቢሮዎች መረጃዎችን ከተማሪዎች ከመምህራኑ ጋር ለመለዋወጥ ወሳኝ ናቸው።
በኤምባሲው ድጋፍ የተካሄደውና ከዚህ በፊትም የነበሩት ስልጠናዎች ለውጥ እንደሚያመጡ በወሎ ዩኒቨርሲቲ የስርዓተ ጾታ ኤችአይቪ ኤድስ እና ልዩ ፍላጎት ክፍል ዳይሬክተር ዶክተር መሰረት ግርማ ተናግረዋል። ይሄም ሆኖ ግን በበርካታ ዩኒቨርሲቲዎች በስፋት የሚታየው የሴት ተማሪዎች ችግር እነርሱም ጋር እንደሚንጸባረቅ ተቆመዋል።
ችግሮች አሉ። ችግር የለም ብሎ ማለት አገር አቀፍ ደረጃ ያለ ችግር ነው። ምንድነው? በአንደኛ ደረጃ የሴት ተማሪዎችን ችግር እንት ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን ያካባቢም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ቢሮና አንድ ጽፈት ቤት የሚፈታው አይደል? ታየው እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ ከመምህር እንዲሁም አመራር ላይ ያሉትም ውጪም ያለው ማህበረሰብ ሁሉም ዜጋ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል ብሎ ተባብሮ ካልሰራ ችግሩ በአንድ ጽፈት ቤትና በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ፣ በአገር አቀፍም ደረጃ ነው ያለው። ምንድነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆቹ ወደዛ ወደ ውጪ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች ራሱ አሉ።
የችግሩ አንዱ መገለጫና ማሳያም የተወሰኑ ሴት ተማሪዎች ምሽቱንና ሌሊቱን በማደሪያ ክፍሎቻቸው አለመገኘታቸው ነው። የዩኒቨርሲቲው ዲን ዶክተር ሱሌማን አብዱል ቃድር እንዳብራሩት ቁጥራቸው ቀላል ያልሆነ ተማሪዎች የዚህ ችግር ተጠቂ ናቸው።
በተለይ ከግቢ መውጣቱ ላይ አሁን እኛ በየጊዜው እንትን እናደርጋለን፣ ቁጥጥር እናደርጋለን። ያው በየቦታው ሞግዚት ብለን የመደብናቸው በየህንፃ ማደሪያ ህንፃዎች አሉ። ሁሉ ጊዜ አቴንዳንስ ያመጡልናል ወይም ደግሞ የሰዓት ፊርማ ያመጡልናል። እና
ተማሪዎቹ እንዲፈርሙ ይገደዳሉ። ማደራቸውን
ሪፖርት ማድረግ አለባቸው። ቢያንስ ለምሳሌ ላይብረሪ ወይም ደግሞ ከቤተ መጻሕፍት ይሁን ከግቢ መግቢያ ሰዓት 4 ሰዓት ከሆነ ሄዶ ለዛ ለሞግዚታቸው መኖራቸውን ሪፖርት ያደርጋሉ። አዎ ገብቻለሁ ይላሉ። ዘን ከአራት ሰዓት በኋላ መውጣት ስለማይቻል ማጥናት፣ ሌላ ነገር ማድረግ መብታቸው ነው። ግቢ ውስጥ ግን ቁጥጥር አለ። በዚያ ሰዓት አሁን እኛ ስናይ ለምሳሌ በስታቲስቲክስ ወይም ደግሞ ሂሳባዊ እንትኑ ባንሰራውም እስከ 400 እንደዚህ የሚሆኑ ሴቶች በተደጋጋሚ ወደ ውጭ እያድራሉ ብለን የወሰን ነው ስናይ፣ አንዳንዶቹ ደሴ ላይም ቤተሰብ ያላቸው ይኖራሉ፣ ኮምቦልቻም ቤተሰብ ያላቸው ይኖራሉ። ቶታሊ ለዛ ነገር ወይም ላልተፈለገ ነገር ገብተዋል ማለት አንችልም። ግን ባለን መረጃ ወደ 2600 ምናምን ሴት ተማሪዎች አሉን። ከነዛ ውስጥ አሁን ያልኩ ቁጥሮች መጨረሻ ቀናቶች ላይ ወደ ውጭ የመውጣት ዝንባሌ ያላቸው።
የሶስተኛ ዓመት ተማሪና የሴቶች ፎረም ተጠሪ የሆነችው አጸደ ሽባባው እንደምትለው በማደሪያ ክፍላቸው ከማይገኙ ሴቶች የተወሰኑት የት እንደሚሄዱ ግልጽ ነው።
ግቢ ላይ 3 ሰዓት ምሽት ሶስት ሰዓት ላይ ስትወጣ ምናምን ሙሉ የቤት መኪና ነው በር ላይ የምታገኘው። ተማሪዎችን በገንዘብ እንዲያረግሻለሁ፣ አስመርቅሻለሁ፣ አስተምርሻለሁ፣ በቃ እነዚህ መሰል ምክንያቶችን እንደዚህ ተልካሻ ምክንያቶችን እያመካኙ እየወሰዱ ብዙ በጣም ተማሪዎች በዚህ የሚተዳደሩ አሉ። የሚገርም ከዛ ከሄዱ በኋላ ግን የሚገርመው እንኳን ሊያስመርቋቸው ሊያስተምሯቸው ቀርቶ ከዛን ቀን አዳር በኋላ ተመልሰው አያዩቸውም። እና እነዛ ልጆች ቀጥተው ደም እንደሚሄዱት ከዛም በኋላ ሱስ አለ፣ ለሱስ ተጋላጭ ነው የሚሆኑት፣ ትምህርታቸውን ይተውታል፣ በዛ ላይ የበሽታ ተጠቂ ነው የሚሆኑት። በጣም ብዙ በዛ ላይ ደግሞ ደሴ ማህበረሰብ በሙሉ ክስ እስከሚያቀርብ ድረስ ማለት ነው። ማለት ብዙ ያለው ከዚህ ያለው ወጣት ክፍል ነው። በዚህ የሚተዳደሩ ሰዎች ደግሞ አሉ፣ ማህበረሰቦች አይደል? ከማህበረሰብ የከተማ ማህበረሰብ በዚህ የሚተዳደሩ አሉ፣ በሴተኛ አዳሪ ማለት ነው። ስለዚህ ከግቢ ተማሪ ሄደ ማለት ደግሞ የእነሱ ገበያ እየተዘጋ ነው፣ የእነዛኞችም ገበያ እየዘጉ ስለሆነ በማህበረሰቡ ላይም ጫና አለው፣ በእነሱ ላይም ጫና አለ። በተለይ በእነሱ ላይ በጣም የከፍተኛ ችግር።
ወሎ ዩኒቨርሲቲ ሴት ተማሪዎች ከሚገጥሟቸው ችግሮች አንጻር ቀድመው ከሚጠሩት አንዱ አለመሆኑን ታዛቢዎች ይናገራሉ። እናም በዚያ የሚታየው ሁኔታ በአንዳንድ ዩኒቨርሲቲዎች ያለው ችግር እንዴት ሊከፋ እንደሚችል ማሳያ ሳይሆን አይቀርም። ከተጨማሪ ቃለ ምልልሶች ጋር መለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዝግጅቱ በጣም አድርገን እናመሰግናለን። ከመሰናበታችን በፊት አጫጭር ዜናዎች። በጋምቤላ ጃዊ የስደተኞች ጣቢያ ባለፈው አምስት የደረሰውን ግድያ እንዳሳዘነው የመንግስታቱ የስደተኞች ድርጅት ዩኤንኤችሲአር አስታወቀ። ድርጅቱ አክሎ በጋምቤላ ለሚገኙ የደቡብ ሱዳን ስደተኞች የኢትዮጵያ መንግስት ስለሚሰጠው እገዛ አመስግኗል። አፍሪካ ውስጥ ያለው የፕሬስ ነጻነት ባለፈው እንደ አውሮፓውያን 2015 ማሽቆልቆሉን ፍሪደም ሀውስ የተባለው ለዚሁ ለፕሬስ ነጻነት የቆመውና የሚሟገተው ድርጅት ተናገረ። እንደ ምሳሌ ከተጠቀሱት የአፍሪካ ሀገሮች አንዷ ቡሩንዲ ስትሆን በዚያች ሀገር ፕሬዚደንቱ ከሀገሪቱ ህገ መንግስት ውጪ የስልጣን ጊዜያቸውን ያራዘሙበት ሁኔታ ተወስቷል። ይህ የጉልበትና ህገወጥ አካሄድ ሀገሪቱን ወደ ጦርነት አፋፍ አድርሷታል ያለው ፍሪደም ሀውስ የጋዜጠኞች ያለአግባብ መታሰር፣ መጋዝና መገደል እንዲሁም የግልና ነጻ የመገናኛ አውታሮች መዘጋት ሌላው በፕሬስ ነጻነት ላይ የተቃጣ ዘመቻ ነው ብለዋል። Thank you. የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንድ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን እዚህ ላይ አበቃ። ከአዲሱ አበበ ጋር ሆኜ ያስተናገድኳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ዝግጅታችንን ሲመራ አብሮን አምሽቷል። ዋና አዘጋጇ ትዝታ በላቸው ነች። ነገ ሐሙስ በተመሳሳይ ጊዜ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።